ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ሚስተር እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 2 ቀን 2016 ዓመተ ምህረት ነው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ረቡዕ መስከረም 2 ቀን 1380 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ የፋኖን ትግል አስመልክቶ ከስፍራው ያገኘነውን መረጃ እናቀርባለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ፣ ከዚያም ከአመረልሳን ዘነበ በቀለ የቀረበ ጽሑፍ፣ በመጨረሻም አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መስራችና የከፍተኛ አመራር ኮሚቴ አባል ከመንግስቴም ሚዲያ ጋር ያደረጉትን ቃለ ምልልስ የመጀመሪያውን ክፍል እናሰማለን። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
በመላው አማራ የሚካሄደው የህልውና ትግል አዲስ አመት ምክንያት በማድረግ የተወሰነ የተቀዛቀዘ ቢመስልም እንኳን አንዳንድ ወረዳዎችና አካባቢዎች በግን ተጠናክረው ቀጥለዋል። በዚሁም በጎጃም ክፍለ ሀገር በጎጃም ሰነሴ ወረዳ እንዲሁም ደግሞ በመርጦለ ማርያምና ቢቸና ጠቅላላ የምስራቅ ጎጃምን አውራጃ ይዞ በመተሰናም ደጋዳሞት አካባቢን ቡሬና ደጋ የሰነተ በደረ ማርቆትና ዲጋ ማለት ደንበጫና ማንክሳና አካባቢ አድርጎ የነበረ ምሽጋቸውን ሳይለቁ የቀደሙን ተጋርዶ በዚሁ በግዳጅ በጦርነት ውስጥ ነው። በርካታ አማራ ህዝቦች በአሁኑ እንዲያከብሩ ተገደዋል። በጎንደርም ብዙ ወረዳዎችና በዞን ደረጃ የሰሜን ጎንደር ማክሰኝትን ጨምሮ በጦርነት ቀጠና ውስጥ እንደሆነ ባህል አንፏል። ወደ ሸዋ ክፍለ ሀገር አካባቢ ስንመጣ ደግሞ በሶስት አቅጣጫ ማለትም በፍቼ፣ በምንጃር እና በደብረ ብርሃን በኩል በሶስቱ አቅጣጫ ወደ አዲስ አበባ የሚደረገውን ጉዞ አጠናክረውም ቀጥለዋል። ይህ ከጥታ 4 ኪሎ የሚያስገባ ሲሆን ከሶስቱም አካባቢ ከሶስቱም መንገዶች ውስጥ የተሻለ ቅርበት ያለውና በአቋራጭ አዲስ አበባ ሊያስገባ የሚችል ተብሎ የታሰበለት የምንጃር ሸንኮር አካባቢ በይበልጥ የህዝብ ኃይሉ አጠናክሮና እጅግ በጣም ብስልና ዋቃይ በሆነ መንገድ ጉዟቸውን ቀጥለዋል። በሚያማራዝ የታጠቀውንና የማረከውን የጥላት ቀጠና ቀንቶ ያመጣውን መሳሪያውን ለሀገር ነፃ ማውጫ መንገድ አድርጎ ቢጠቀምበትም እንኳን አሁንም ግን በይበልጥ ከሰኞ ጀምሮ ወይም ደግሞ የሚመጣው ሰኞን አካባቢ ጀምሮ ቀጥታ ወደ ፍቅስ ብሎ የሚገባ ሲሆን የኔ መጨረሻ የለውና ትግል ይሆናል ተብሎ ይገመታል። በየማሰልጠኛ ካምፑ ያሉ የአማራ ፋኖዎቹ ተመርቀው ይወጣሉ። የተመረቁት ደግሞ በስራቸው ያሉ አደረጃጀታቸውን ጠብቀው በብርጌድ በዳንታና በአንድ አምስት ያለውን እጅግ ጥርቅ የሆነ መዋቅር ለማጠናከር የጥላትን ቀጠና አልፎ የሁሉም ማዕከል የሆነችውን አዲስ አበባ ለመቆጣጠር በአየር ፍጥነት እየተንቀሳቀሱ እንደሆነም ከእያንዳንዱ የፋኖ አደረጃጀት አካባቢ ያገኘናቸው መረጃዎች ያመላክታሉ። ያለው የፍኖተ ዲሞክራሲ አድማጮቻችን እንኳን ለ2016 ዓመተ ምሕረት የዘመን መለወጫ በዓል በሰላም አደረሳችሁ አደረሰን እያልኩኝ በዛሬ የነበረው ሪፖርት በዚህ አበቃው። ቀጣይ በሌላ ጊዜ እስከምንገናኝ ሰላም ሁኑ።
የረቡ መስከረም 2 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ካልቆረጡ አይጀምሩ ከጀመሩ ይጨርሱ የነብርን ጭራ አይዙ ከያዙም አይለቁ ተብሏል። ጦርነት ደግሞ የሞት ሽረት የድል የሽንፈት ግብግብ ነው። ነገ ሊወሰንበት የሚችል ነው። በዚህ ላይ ስልት ቦታ ያለውም ቢሆን ተገል የእራት ግብዣ አይደለም ተብሏል። አርመኒያ ገዛዘን ለመጣል ከተነሱ በወንዝ መሃል መቆም መተው የሚቻል አይደለም። በደርግ ጊዜ የግንቦት 7 መፈንቅል ሙከራን ዛሬም የታጋይ ኃይሎች አማካሪ በሉ የሚሉት ቢያከሽፉትም ተሸናፊዎቹን የያዘው አርመኒም መንግስቱ ኃይለ ማርያም አዛውንት መኮንኖቹን ፊታቸው ተቀምጦ ግብረስየል ያስፈጸመባቸው ከመሆኑም በላይ ሁሉንም ረሽኖ ጦሩን ሞራል አድቅቆ ለገንጣዎች የተመቸ አድርጎታል። ከጀመሩ መጨረስ ነው። ደም እየፈሰሰ ባለበት እርቆ ሰላም ሰበካው አንገትን ለጎራዴ ማመቻቸት ብቻ ነው። አማራን ከሚሊዮኖች ወደ ሺዎች በጭፍጨፋ እንቀንሳለን ብለው የተነሱ ጅቦች በውይይትና ድርድር ከርኩስ ግባቸው የሚለወጡ አይሆኑም። ሰላም ድርድር የሚሉት ጊዜ ሊገዙና አዘናግተውም ከይሲ ዘመቻቸውን ሊቀጥሉ ብቻ ነው። ማንም ሊደናገር አይገባውም በማንም ሰበካና ድለላ። ሊማሊሞ ገደል ወድቆ እታች ስለደረሰ እስካሁን ሰላም ነኝ አለ የተባለውን ጅላን ንርሳ። ከጀመሩ ይጨርሷል። ማረፊያው ቦታ አዲስ አበባ ናት። 4 ኪሎ ቤተ መንግስት መሃሉ ሲያዝ ዳሩ ይፍረከረካል። ሽንፈትን አገዛዙ እስቲከነነብ ምንኛ ቢፈራገጥ ይላላጣል ይሰቃያል ይጎዳል እንጂ ከሞቱ አያመልጥም። ስለሆነም ፋኖና የህዝብ ኃይል ግቡን አውቆ የጀመረውን ለመጨረስ መገስገስ መጣደፍ አለበት። ጊዜ ከተሰጠው አገዛዙ ያገግማል። ወዳጆቹ ማለትም የኢትዮጵያ ጣላቶች ሊታደጉት ጊዜ ያገኛሉ። አገዛዙም ጭፍጨፋውን ከከፋፋይ ሙከራው ጋር አቀናጅቶ ይቀጥልብናል። ሁላችንም እንደምንረዳው የህዝብ ጎራ ባስፈልጊው ውህደትና ጥንካሬ ላይ አይገኝም። ምንም እንኳን አገዛዙን እየቀጣ ቢገኝም ምንጃር ወዘተን በቁጥጥር ስር ቢያስገባም በግብ ዙሪያ አንድነትና የሰመረ ግንዛቤ ማስፈልጉም መቼም መዘንጋት የለበትም። የስልጣን ሽሚያ በታታኝ ሚና እንዳይጫወት ማድረግም ያስፈልጋል። ከዚህ ቀደም በአገራችን ደም ተከፍሎባቸው ከግባቸው የተደናቀፉትን ተመክሮዎች አበክሮ ማጤንም የግድ ሆኖ ይገኛል። ለምን አሸነፉን? ለምንስ ተሸነፍንላቸው? እንዴትስ ከግባችን ተደናቀፍ? የስልጣን ፉክክር፣ መደናገር፣ ጠላት ወዳጅ መለየት አለመቻል፣ የጠላት ቅጥረኞች ሰለባ ሆነን ለምን እንዴት ብለን بنመረመር ለተያዘው ትግልና ለመጪው ወሳኝ ጠቃሚነት አለው። ለቀውሱና እንቅፋቶቹ መፈጠር እኛ ራሳችን እንደ ህዝብ ተጠያቂነት እንዳለን ማመን መቀበሉ የመጀመሪያው ነው። የግል ህዝብ ልምዱ ተሰውሮብናል። ነገር ዓለሙን አደበላልቆ ትክክል ነበርን ምንም አላጠፋውም ማለትም የተለመደ ሆኗል። ተሳስተን ነበር ማለቱ ያስገድል ይመስል ይፈራል። ስለዚህ ከስተታችን መማር አልቻልንም። ስተታችንን ማየት መጻታችን ሆኖ ችግር ፈጥሮብናል። በትግልና መስዋዕትነት ያገኘነውን ተመክሮ አውንታዊ ሚዛን ሰጥተን ትምህርት ብንቀስምበት የእውቀት ባለጸጋ መሆን የሚያስችለን ነው። ከሌሎች ተመሳሳይ ተመክሮ ልንቀዳ ልንተቀም በባዘንም ባልተገደድ ነበር ማለት እንችላለን። የዛሬ ፋኖች ሙሶሊኒን ካቸነፉት ፋኖች ከያፓ ተመክሮ ምን ያህል ትምህርት ተመክሮ ሊቀስሙ እንደሚችሉ ግልጽ ነው። ተመክሮዎችን ዋጋ ሰጥተው ቢገኙ ማለት ነው። የራሳቸውንም ተመክሮ በጋራ በማጤን በመመካከርም የተመክሯቸው ይዳብራል፣ ሰይታት ይታረማል፣ ወደ ድል መጓዝም ይቻላል። አሜሪካኖች እንዳሉት የእናት ወድ ዥንጉርጉር ነው ብሎ ተናግሮ ወይም ጽፎ መሳቂያ ከመሆን ያድነናል። ጠቅላላ አድርጎ ለማቅረብ ጥቆማም ለመላክ ትግሉን የተቀሙ መስለው የፋኖ ኃይል አንድነቱን አጠናክሮ በጋራ በጠላት ላይ እንዳይረባረብ የሚያደቡ ተሰማርተዋል። አንድነቱን አጠናክሮ ማንም ለነገ ሳይል በጋራ ጠላት ላይ መረባረብ ግዴታው ነው። ከጎኑኑ ተመልካች የለውም። አገራድን ትግሉ ሁላችንም በአገርና ህዝብ ጠላቶች ዘረኞች ላይ እንረባረብ። ላይጨርሱ አይጀምሩ፣ ከጀመሩ ይጨርሱ ያጠናቁ። ድል ለኢትዮጵያ ህዝብ፣ ድል ለፋኖ ኃይል። አዲስ አበባ ቤተ መንግስት ላይ የኢትዮጵያ ታሪካዊ ሰንደቅ ዓላማ ይውለበለባል። ውድቀት ለዘረኞችና ጭፍሮቻቸው፣ ሞት ለጸረ ህዝቦች።
ከጁ ሲወርቁ ተራዋንጫነ أهنم يرد لون وتر تعمر لسان زنب بكلا يجب يهز بيجتام مسم يجتاق قلم كزيدر سوال فرهاتم تقلم يالو بوتاتو كفلنجي بازاون توما لدرق يميشلو تقل وصنو سلزيهم تكيت وطاف جغنوچن وابياسيزو لندلقك يمي موكر يبل قنا غوتراون يفرات سلچاون يمي فتا وطاف كالة جزيو لسوايون منا بياسب بطرونو علما كفو هز بازارون يقل لصبتن قدعي بعماراولا يتدرقون يزرمات بات ارمجا لماسكم فرات بابا يميل اتيوبياوي بتلييم بمستدد لاي يالون عمارا چگر لماسكم يفانون تقر يمماي قرر اتيوبياوي شوو جال فوال لهم يبال بزمن اندالونا لأوك يقبال يلقس لألت ودوبلو زر عالماوي نسانتون النسلامون اصالفو بمستد لبارنت يتزقاج تسفاويج علم مهونون يردو بمتكو يتقل مورالون يغنب بوتات يهاجروا دراي كبدو وتات ያያቶ ቹኒየር በእኝነቱን ይሰንቆ ተጠላቱ ጋር እየተዋደቀ ያለው ወጣት ባለሙሉ ተስፋ ነው። ኢትዮጵያዊ መታወቂያው ተስፋ ነው። ዓለምን ባስጨነቀው የዓለም ጦርነት ውስጥ ሁሉ ሆኖ ስንቁ ተስፋ ነበር። ተደርጎ በማያውቀው የታሪክ ውርደት የሰንደቅ ዓላማና የሰብአዊነት ውርደት ውስጥ ሆኖ ተስፋው ጸሎቱ ብቻ ነበር። ያምባገነን ስድብና ዘለፋ እስርና ሞት ሲፈጸምበት እውነት ተስፋው ነበረች። የኢትዮጵያ ህዝብ እርስ በርሱ እንዲጠላላ እንዲገዳደል ታቀደለት ስለነበር በተለይ አማራውና ኦርቶዶክስ ሃይማኖት እምነት ተከታዩ ሲዋከብና ሲጨፈጨፍ ቤተክርስቲያንና መስጊዱ ሲቃጠል ተስፋው አምላክ አላህ ብቻ ነበር። መደበቂያ መሸሸጊያቶ ከሀገሩ ተሰዶ በባዕድ ሀገር የድንበር ዋርድያ ሲረገጥ ሲታሰር ተስፋው ኢትዮጵያ ብቻ ነበረች። ሁሉም ሆኖ ሁሉም ተፈጽሞ በስተመጨረሻ ኢትዮጵያ የተስተረችበትን ገመድ ውሉን ማግኘቷ የማይቀር ነበርና አገኘችው። ልጆቿ እንዲነጫነጩ እርስ በርሳቸው እንዲጣሉ መርዝ እየበጠበጠ የሚያድለው አጋንንት ከወያኔ ጋር ተያዘ ከኦነግ ጋር ታሰረ። ከአሁን በኋላ በምርጫ ሰበብ ስልጣን መያዝ አይኖርም። በጦር አስፈራርቶ በአፋታሉ ስልጣን መያዝ አይታሰብም። ሆኖም ግን ተጣሩ እስኪረግ የላላውን የሞት ጠርተግባር አላከተመም። ከአሁን በኋላ ዜጎች ለሽያጭ አይቀርቡም። የወጡት የሚሰባሰቡበት፣ የተራቡት የሚጠግቡበት፣ የታመሙት የሚፈወሱበት፣ የተወለዱት በሰላም የሚያድጉበት፣ እንደየምርጫቸው ያለ ፍህራት ያለ ተጽዕኖ ቋንቋቸውን የሚያበለጽጉበት፣ ባህላቸውን የሚያከብሩበት፣ የመለያየት ተውሳክ ከሀገር የሚወጣበት የአንድነት የፍቅር ችቦ የሚለኮስበት የጥላቻ ዶሴ የሚዘጋበት ህዝቦች ብሔሮች ክልል መገንጠል የሚለው የወያኔና የመለስ ዜናዊ የሜዳ ፈጠራ ቃላት ተሽቀንጥሮ የሚጣልበት ባንዲራ ላይ ባፎሜት ምልክት የማያስፈልግበት ጊዜ እንደሚመጣ የታወቀ ነበር። በመትኩ በጎ ትርጉም ያለው ፍቅርን አንድነትን እንጂ ጥላቻን የማያስተናግደውን ቃል መጠቀም ተግባራዊ መሆን ይኖርበታል። የሰሜን የደቡብ የምስራቅ የምዕራብ ነዋሪ የክፍለ ሀገር ማህበረሰብ ያንዲት ኢትዮጵያ ህዝብ ዜጋ ተብሎ የሚታወቅበት አማራጭ የሌለው ነው። ህዝብ ተስፋው አንድ አምላክ አላህ ነውና ሁሉን የማይፈታሪ ፍርዱን እንደሚሰጥ በሙሉ ተስፋ ተጠብቋል። ሁሉም ቀስ በቀስ ሲፈጸም ሲያዩ የማምነው ሲደነግጥ የሚያምነው በደስታ ሲፍ ነሸነሽ የሚታይበት ወቅት መድረሱ የኢትዮጵያ አምላክ መኖሩን የኢትዮጵያ ህዝብ በመከራ የሚፈተን ሁሉንም ፈተናዎቹን በትዕግስትና በብልሃት ማለፍ የሚችል መሆኑን ደጋግሞ ያረጋገጠበት ነው። ኢትዮጵያ አትፈርስም። በእምነት ምሰሶ፣ በሃይማኖቶች ማገር፣ በቃል ኪዳን የተመረገች፣ በጸሎት የተለሰነች ዜጎቿ ሁሉ መሽሞኝሞኛ አዳራሽ ተደርጋ በጠነከረ እምነትና የትግል ኪዳን የጸናች በከርቤ በዕጣን ታጥናለችና በረከት ያላት አገር ናት። ሁሉም ይሄዳሉ እንዳመጣጣቸው እንዳለችው ጂጂ አጋንንት እንግዳ እንጂ ነዋሪ ሊሆን አይችልም። የኢትዮጵያ ህዝብ በወያኔ የፈጠራ ቃላቶች መጠቀም የለበትም። ብሔር ክልል ምናምን የሚሉትን ላፍህ አታላምደው። ክፍለ ሀገር፣ ማህበረሰብ፣ ጎሳ ወዘተ የሚሉትን ቃላት አስባቸው። በህግ የቋንቋ መብቶች እስኪከበር ድረስ ለአማርኛ ቋንቋ ህግ አውጪው ወያኔ ወይም ኦነግ ሊሆን አይችልም። እነሱ ለትግላችን ይጠቅመናል እስካሉ ድረስ ያረጋገጡት ፊደልም ቃልም የለም። የፋኖ ትግል ድል ሲያገኝ ሁሉም ነገር መስመራቸውን ይይዛሉ። የጦር መሪው የፖለቲካ ሊቅ አርጉኝ ብሎ አይዳከርም። የወረዳ አስተዳዳሪው የፍልስፍና አስተማሪ ልሁን ብሎ አይሟዘዝም። ሁሉም በልኩ በመጠኑ የተሰፋለትን ይለብሳል። ያን ጊዜ ሰላም ይሰፍናል። ድል ለኢትዮጵያ ህዝብ።
አድማጮቻችን በማስከተል አቶ ኢያሱ አለማየሁ ከምን ጊዜ ሚዲያ ጋር ያደረጉትን ቃለ ምልልስ እናሰማለን።
ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች፣ እንኳን ለ2016 ዓመተ ምህረት አዲስ ዓመት አደረሳችሁ። ያልቆ አዲስ ዓመት ኢትዮጵያና ኢትዮጵያውያን ካለንበት መከራ የምንወጣበት እንዲሆን እመኛለሁ። በየሳምንቱ ማክሰኞ ወደ እናንተ የሚደርሰው ከመጻፍ ደረጃ ዝግጅታችን የአዲስ ዓመት የመጀመሪያ ፕሮግራም አሁን ጀምሯል። እንግዳችን የኢሃፋ መስራችና ከፍተኛ አመራር እያሱ አለማየሁ ነው። እያሱ ወይም በደርስሙ ሃማቱማ ፖለቲከኛ ብቻ ሳይሆን ገጣሚና ያጨርነፖለት ደራሲም ነው። በኢትዮጵያ ቴሌቪዥን በመተላለፍ ላይ ያለው ግራቀኝ የተሰኘው ድራማ ዘኬዝ ኦፍ ሶሻሊስቶች ዶክተር ከፍተኛው መጻፉ የሶሻሊስቱ ጠንቋይ ጉዳይ በሚል ርዕስ በህይወት ታደሰ የተተረጎመና ወደ ቴሌቪዥን ድራማነት የተቀየረ መሆኑ ይታወቃል። ደራሲ ቤተ ማርያም ተሾመ የተረጎማቸውና ሃማቱማ ስብስብ ግጥሞች በሚል ርዕስ ያሳተማቸው ግጥሞቹ ከአዲሱ ትውልድ ጋር ለመገናኘት ምክንያት ሆነውታል። ስራዎቹ በተለያዩ ቋንቋዎች የተተረጎሙለትና ዓለም አቀፍ እውቅናን የተቀዳጀው ደራሲ ያሱ እንግዳ ሆኖ ከብዕር ስሙ ሃማቱማ ትርጉም ጀምሮ በርካታ ጉዳዮችን አውግተናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። እጅግ በጣም ነው የማመሰግነው አቶ ያሱ ግብዣዬን ተቀብለ ስለተገኘ። እንግዲህ ስለ ፖለቲከኛው ያሱ በጥሩም በመጥፎ ብዙ ተብሏልና በአብዛኛው ትኩረቴ የሚሆነው ጸሐፊውን ያሱን የተመለከተ ይሆናል። እስኪ መጀመሪያ የጽሑፍ ስራዎች የሚቀርቡበት የብዕር ስም ሃማቱማን በተመለከተ ትንሽ እንባባል። ሃማቱማ ምንድነው የሚለው ጥያቄ ፈጥረብኝ ነበርና ለመረዳት ስሞክር በክብር እንግድነት ለንደን ኬት ሳውስ የዛሬ 6 ዓመት አካባቢ ያደረከው ጥያቄና መልስ ላይ የሰጠኸውን ማብራሪያኝ። እሱን ፕሮግራም ብዙዎች ያዩት ስለማይመስለኝ ሃማቱማ ማን ነው ምንድነው የሚለው ብዙዎች ጥያቄም ስለሚሆን እስኪ ከዚህ ትርጉም እንጀምር።
ሃማቱማ ኦሮምኛም አይደለም፣ አንዳንዶቹ ኦሮምኛ ነው፣ በኦሮምኛ ደግሞ አቶ ቀውቃ ማለት ነው መሰለኝ። እንደርግ ማን ነው የሚሆነው? ትንሽ ጨከን ያለ ስም ነው። ግን እኔ ግን ከአንድ ትግራይ፣ ኤርትራና ጎንደር መሀል ከአንድ ውህዳን ህዝብ ጋር እንደምን አደራችሁ ስትላቸው ሃማቱማ ይላሉ። ሃማቱማ ማለት ሁሉ ነገር ጥሩ ነው፣ ሳልት ነው ማለት ነው፣ ጫታ ነው ማለት ነው። እና ከዛ ነው ሃማቱማ የሚለውን ስምን ያስኩት።
እሺ፣ እንግዲህ በዚህ ፕሮግራምም ላይ እንደምናየው ብዙ ጊዜ ያለው ደራሲዎቻችን ስራዎች በሀገር ቤት በሰፊው ይታወቁና ዓለም አቀፍ መድረክ ላይ ግን መኖራቸው በማይታወቅበት ነው። ያንተ ደግሞ በተቃራኒው ነው። ሀገር ቤት በጽሁፍ ስራዎችህ የምታወቁ ነገርም ብዛም ነው። አሁን እድሜ ለህይወት ታደሰ፣ እንደዚሁም ቤተ ማርያም ተሾመ፣ አዲሱ ትውልድ በጽሁፍ ስራዎችህም ያገኘህ መጥቷል እንጂ ስራዎችን በመተርጎም ለአዲሱ ትውልድ እንዲደርስ የማድረጉ ነገር ላይ ደከም ያልከው ዋናው ስሜቴን ልግለጽ ማሰበውን ነገር ልጻፈው እንጂ ስለ ተነባቢነት ጉዳይ አይደለም ነው? ምንድን ነው እስኪ ምክንያቱ?
አይ እኔማ በምጽፈው ለመነበብ ነው። ግን እኔ ራሴ አሁን እንደገና ለመተርጎም ስራ አልችልበትም ማለቴ በቀላሉ የሚመጣልኝ አይደለም። የራሴን ሌላ ብጽፍ ነው የሚሻለኝ በአማርኛ ወይም በእንግሊዝኛ። እና ራሴ ለመተርጎም ይሄን ያህል እንትን አይደለሁም። ማስተርጎም የሚተረጉም ካለ እንደ ህይወት ታደሰ እሷ መጽሐፌ እንትን አድርጓት ኢንተረስት አድርጓት አይታ ልተርጉመው ብላ እንድትተረጉመው ኦኬ ተርጉሚ ብዬ ፈቃዴን ሰጥቼ ተረጎመችው። እንደሱ አይነት ሰው ከመጣ ወደ አፍሪካን አብሰርዲቲስ የሚለው በአፍሪካ ፖለቲካ ሁናቴ ላይ ወደ 6 ቮሊዩም ጽፌያለሁ መጽሐፎች። ማንም ሰው ለመተርጎም ፈቃደኛ ከሆነ ደስ ይለኛል። ግን ከዚህ በፊት በተጨበረበረ መንገድ ተረጎምን ብለው የመንግስት በለስ ሹመኞች እንግሊዝኛ የማይችሉ እንደውም ሞክረው መጥፎ ነበር። እና የሚችል ከሆነ ፈቅድላቸዋለሁ፣ አልከለክልም። ግን አዲስ መጽሐፍ ብጽፍ ይሻለኛል። ያለፈና ወደኋላ ተመልሼ ጥቅም ማለት ይቀለኛል ማለት ነው።
አዎ፣ እኔ የጠየኩህ ሀገር ቤት ላይ የውጭውን ያህል አሁን እዚህ ፕሮግራምም ላይ እንደሰማነው ግሎባል ራይተር ነው። በተለያዩ ቋንቋዎች በፍሬንች፣ በኢታሊያን፣ በሂብሪው ተተርጉሟል ጽሁፎቹ። ግን ሀገር ቤት ሲባል መታወቅ ባለበት መጠን በፍጹም አይታወቅም ስራዎችህ። እና ለዛ ነው የጠየኩህ። ቅድም የጠቀስክ የህይወት ታደሰን በዚህ አይነት መልኩ የሶሻሊስቱ ጠንቋይ ጉዳይ ብላ ተርጉሟል ለዘኬቶስ ሶሻሊስቶች ዶክተር የተሰኘውን ስራህ አሁን ደግሞ እየታየ ነው ያለውና በጣም ትልልቅ የሚባሉ ተዋናዮች እየተሳተፉበት በድራማ መልክ እየቀረበ ነው ተከታተለዋል
አው አው አይዋለሁ አይዋለሁ እንኳን የራሴን እንትን ደግሞ ማንበብም ደግሞ ማየትም ይሰለቸኛል ግን ጥሩ ነው የሰሩት ተዋናዮቹ በጣም ጎበዝ ስለሆኑ ኢንተረስት አድርጎኝ አይቼዋለሁ አሁን ሊያልቅ ነው መሰለኝ
አይ የተወሰኑ ክፍሎች ሄዷል እንግዲህ በጣም ብዙዎች ወደውት እየተከታተሉት እንደሆነ ነው ያለኝ መረጃ ትንሽ ያው ተጋነነ የሚል አታያዮች አሉ እሱ ደግሞ ስላቅ አይነት ነገር ስለሆነ በቀጥታ ነገር እየሆነ ከማሳየት ይልቅ ግነትም ያለበት አይነት የጽሁፍ ዘርፍ ስለተከተልክ ይመስለኛል እሱ ላይ ያለውን አስተያየት እንዴት ታየዋለህ
አይ በለም እሺ ወይ ስላቅ ወይ ወለፈንዲ ምናምን ልሳል ዋቴቨር ሳታየር በእንግሊዝ እንትኑ ሽሙጥ ነገር ነውና ነገሮችን ማጋነን ያለ ነው ዘውስጥ የጻፈፍ የጽሁፍ ስልቱ እሱን ይጠይቃል እና በቀጥታ ሪፖርት ምናምን ከፈለጉ እንትን አይደለም አያገኙትም እሱን ዘውስጥ ማለቴ የሚጋነኑ ነገሮች አሉ ትንሽም ደግሞ ማለት የሚመለከታቸውን ደግሞ ለመወረፍ ስለሆነ ዳይሬክትሊ ሀቃቅ ብሎ ድርቅ ብሎ አይደለም የሚቀርበው ጉዛሩም አሁን እንጂ የቀይ ሽብር ነገር የሚሳቅበት ነገር አይደለም ሁላችንም ጓደኞቻችንን ዘመዶቻችንን ያጠነበት ነው ግን በዛ አይነት አቀራረብ ሲመጣ ደግሞ ትንሽ ቀለል ብሎ ሰውም ይረዳው የሚችልበት ደረጃ በማይሳቅ ርዕስ እየሳቀ እንዲያው ለማድረግ በሚል ነው እና ትንሽ ተጋነነ ሲሉ አዎ የጽሑፉ ስልትና እሱ ነው ይዘቱና መጋነኑ የማይቀር ነው ለማለት
እሺ እንግዲህ ቀደም ያሳየሁት ፕሮግራም ላይ አዲስ ሲወጣው መጽሐፍን በተመለከተ አንዱን ስራ እንደዚሁ አድምጠን እንመለስና ከዛ ደግሞ ቤተ ማርያም ተሾመ የተረጎመው ስራዎች አሉና እሱን ደግሞ ጥቂት እንባባለበታለን
Just a nobody. The dead man was no one. Just a man in tattered clothes. No shoes. Just a coin in his pockets. No ID cards. No bus tickets. He was a nobody. Dirty and skinny. A no one. A nobody. Who clenched hand before he died but when they pried his fingers open this nobody they found a whole country
እሺ እንግዲህ ይሄኛው ግጥም እዚህ ሐማስ ማስረስተብ ግጥሞች በቤተ ማርያም ተሾመ ከተተረጎሙት ውስጥ አንዱ ነውና እስኪ በአማርኛ ደግሞ እንዴት እንደተረጎመው ቤተ ማርያም ላንብብላችሁ እጃቸው ላይ መጻፉ የሌላ አድማጮች ቢኖሩ ማንንም ምንምነት ውትቱ የለበሰ አካሉ የደረጣ ጫማ የማያውቀው እግሩ መጃወጣ ምንም ማይታወቀ ከሌ ማይባል ከስቶና ታርዞ አንድ ምስኪን ሞቷል አባ ከና ሊለው ማንንም የማይደፍር ኪሱ አንዳች የሌለው ከድንቡሎ በቀር ከቁብ የማይጻፍ ማንንም ያልነበረ ከመሞቱ በፊት ጣቶቹን ቆልፎ ጨብጦ ነበር እጆቹን ፈልቀቀው ሲፈታ ጨብጡ ከጣቶቹ መሃል ሀገሩን አገኙ ሀገሩን አወጡ ይላልና በጣም የሚነካ በጣም ደስ የሚል ነው ብዙ ጊዜ ስራዎችን ለማየት ሰሞክር በዚህ ታች ባለ በሚባለው በመስኪኑ ማህበረሰብ በኩል ታሪክን የምናገር በኩል የሱ ታሪክ አልተነገረለትም የሚለውን እሱ ላይ የማተኮር ነገር ያለውኝና እስኪ መጀመሪያ ግን ስለ ቤተ ማርያም ትርጉሞች ጥቂት በለንና በኔ በኩል በጣም ወድጃቸዋለሁ አንተም እንደወደድካቸው አይቻለሁ ግን ደግሞ እስኪ ጥቂት በልበት ትርጉም ቅድም የተናደርከባቸው ሰዎች ነበሩና እንደዚህ ደግሞ አይነትም ተርጓሚዎች አሉና እስኪ
በቤተ ማርያም ግጥሞችን በደንብ ነው የተረጎመው እኔ በቀጥታ በአማርኛ በጽፈው እሱ በሚያረባ አቀረበ የቃላት ውበት ማቀረበው አይመስለኝም እና በጣም ጥሩ ትርጉም ነው እና ነገሩ እንትኑ ይዞታል ዋንም መተላለፍ ያሰብኩትን መስተላለፍ ያሰብኩትን መልእክት ይዞታል እና በደንብ ነው የተረጎመልኝና እኔ በጣም አመስግኛለሁ ደስ ብሎኛል እሱ ትርጉም ቀደም ያልኩሽ እኮ ዝም ብለው እንግሊዝኛም የማይችሉ ከዛ ደግሞ ፖለቲካቸውም ይዘታቸውም ምንም አንገጥም ስለሆነ ሐሳብ የሚገባቸው ሰዎች አይደሉም ተቀጥረው ነው የተረጎሙት እና መታሰቢያነቱን ለገዢ ፓርቲ አንደኛው ክፍል ነው እንደው የሚሰጡት ማንፈንዳው ማንም ሳይተብላቸው እና
ሚገርም ድፍረት ነው
ምንም እንደልብናም ሰርፍ ለመክሰስም አይቻል ኢትዮጵያ ደግሞ አላፊነቱ የደራሲው ነው እንዳለ ደራሲው ፈቃድ ማሰጠት ክልክል ነው ይባል እንጂ ጉዳያቸው አይደለም በተለይ ከገዢው መንግስት ፓርቲ ጋር ከተዛመዱ ማንንም ይቆጣጠራቸው የለም እንደዛ ነው ያደረጉት ግን በተማሪያም ግን ነገሩን በደንብ አርጎ ገብቶት ነው መልእክቱን ለማስተላለፍ የሞከረው ምክንያቱም አጃጅ ግጥም ሲሆን ደግሞ እንትኑስ መልእክቱ ለጊዜ እንትኑስ ይገባል ቁልፉስ ይገባልና ያስቸግራል ለመተርጎም ግን እሱ ወደም ገብቶታልና ወደም የተረጎመ ነው እና አመስግኛለሁ
አዎ ይሄ ታሪክን በምስኪኖች አንደበት የምናገር ወይንም ስለነሱ ትኩረት የማድረጉን ጉዳይ በተመለከተ የነሱ ታሪክ አልተነገረለትም ዋናዎቹ ታሪክ ሰሪዎች እነሱ ናቸው የሚል አይነት ነገር አገኛለሁ የተለያዩ ግጥሞችን ደምሬ ሳሰብና ስለሱ ጉዳይ እስኪ አታይህንም ጥቂት ብትልፈት ደስ ይለኛል
ወይ ወለ ነይ ለማረካከቴ እንደሱ ነው የ ግራ ከንፍም ስለሆንኩ የሰፊውን ህዝብ እንትን ነው ብሎ አድዋ እኮ ሚኒሊክና ታይቶ አይደሉም ያሁሉ ሰው ተዋግቶ የተሰዋውና ድል ያደረገው ጣሊያን ሁለት ሰዎች አይደሉም ታሪክ የገዢዎች የገነኑ ሰዎች ንጉሶች ነገስታት ናቸው የሚለውን ማንም አይቀበልም እኔ ትናብ በዚህ ላይ አንድ ግጥም አሁን አላስታውሰውም በርቶልድ ብሬሽት የሚሉት የምስራቅ ጀርመን ገጣሚ ማን ነው ባቢሎንን ግንብ የገነባው አንድ ሰው ነው አንድ ንጉስ ነው ያለ የሰፊውን ህዝብ ድምፅ ግን አይሰማም ምስጋና አይደርሰውም ምስጋና የሚደርሰው ለአንድ ወይ ለሁለት መሪ ለተባሉት እና ዝነኛ ለሆኑት ነው በሚል የጻፈው ግጥም አለ እና ብዙ ጊዜ አነባው ነበር እና አሁንም እንደሱ ነው ምለው እኔ እና ለምንድን ነው ሰፊው ህዝብ መከራው ተቀባይ ሆኖ ታግሎ ህይወቱን ሰውቶ ማንም እንትን አይለውም እና አንድ ንጉስ ወይ አንድ ንግስት ወይ አንድ ዝነኛ ሰው ለዛ ይሰጣል ሀገራችን ባህል ደግሞ እንደሱ ነው የጎበዝ አለቃ ማን ነው መሪው ማን ነው ማለት ነው ለክመሪው ብቻ ሁሉ ነገር የሚሰራ አስመስሎ እኛ እንጂ የድሩን ባለቤት የሚሆነው ሰፊው ህዝብ ነው ማለት ጭቆኖ ህዝብ ነውና እሱ ላይ ትንሽ አቋም አለኝ ማለት ነው
የተለያዩ ግጥሞችም ላይ ያለው አሁን ሀበሽኛ የተሰኘው የግጥም መድብልህም ላይ እንደዚህ የተወሰኑ ስንኞችን ባነብ የታሪክ መጽሐፍ ይዘቱ ቢቃና ልዑል ራስ ሳይሆን ተራው የሚነሳ ምን ድንጋይ ጠረበ ንጉስ ላሊበላ ገባሩ እንጂ ነው ፍዳውን የበላ ሚኒሊክ ባድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪዋና ያ ተብየው ተራ የተራው ሰው ታሪክ ያጣው ጸሐፊ ነው ለመሰራቱማ ታሪክ እኮ እሱ ነው እንዳንሞት ተዋርደን በውርደት ግን ሞተን አለና እንላለን ታሪክ ተቀምተን ትላለህና ያው ባዳንት ይጎለናል ብዙ ጊዜ ሪም ማስተውለው ነገር አለ የሚረሱ በጣም ብዙ ሰዎች አሉ በተለያዩ የትግል ታሪኮችም እንደዚሁም ምውቅና ሊሰጣቸው ሊከበሩ ሲገባ ትኩረት እናደርገው የሆኑ ግለሰቦች ላይ ብቻ በተለይም ደግሞ መሪዎች ላይ ይሆናል ከዛ ደግሞ አንዳንድ ጊዜ ደግሞ ያይገለበጥና እነሱን የመጥላትና ደግሞ ጭራሽ የነሱንም ታሪክ ደግሞ የማጥፋት ደግሞ በሌላ በኩል ደግሞ እና ያለንና ሚዛን የመጉደል አይነት ነገር እስኪ ወደ ሌላ ጉዳይ ከመዓለፊ በፊት ታሪክን እንዴት እንየው የሚለው እንደው ከልምድህም ከተለያዩ ከንባብህም ተነስተ አሁን ያለንበትም ደረጃ ላይ ለመድረሳችንም አንዱ ታሪክ ላይ ያለንን ምን እንረዳበት መንገድ ችግር ነው ብዬ ስለማስብ እስኪ ጥቂት ብትለን ደስ ይለኛል
አዎ ምን ታሪክ ሰሪው ሰፊው ህዝብ ዜጋው መሆኑ መረሳቱ ብዙ ጎርቶናል እኛ ናቱም ግለሰብ የመከተል ይመጣና እሱን አንደበቱን ያስተካክልና ከልጆቹ ጋር ያስተካክልና ሲቀድልን እኛ አምነን እንላለን እንደግፋለን ጣራታችን የሚሆነውን ተው እሱ ያዋጣም ወይ ምን እንደሆነ ይጎዳል ምናምን ሲባል ኖ ኖ ኖ ኖ እንደነሰለ የተገኝቶ ነው ይባላል እንግዲህ አይተነዋል በመንግስቱም ጊዜ እንደዚህ ነው መንግስቱ ያለ ሰዎች ነበሩ ያንን ፋሽስት ሰንሰይ ጀራ ፋሽስት ከዛ ወያኔ መጣ ወያኔም መለስ ያሉ ነበሩ ለበፊቱም ባይበዙም እና ግለሰብን የማምለክ እኛንን ቋቢውስ ነው ያመጣነው እኛንን ለውጡን እንፈልገው ለውጡን እናመጣው እኛንን እንጂ ማንንም ሊያመጣልን አይችልም የምን የጎበዝ አለቃ ነው ሁሉ በመነሳት ፈንታ ይሰው አንድ ሰው ላይ መተማመን አንድ ቡድን ላይ መተማመን ይመጣና ይዞን ገደል ይገባሉ ወዴ ማአተ መክሮ ነው ያለን አሁንም ሰው እየሲመጣ አሁን ያድሩ ሰው እየሲመጣ እንደዛ ነው እንጂ እሱ ለምሳሌ የመጣው በአሜሪካኖች ድጋፍ ነው እኛ ገና ሲመጣ ሲመጣ ሲልና ሲመርጡት ሲያስተምሩት አውቀን በፍኖተ ዲሞክራሲ ሬዲዮናችን አጋልጠነው ነበር ግን ማን ቢሰማ ያኔ እሱ ዝነኛ ነው በቃ መጣልን ሙሴ መጣ ምናምን ተባለ እኛ ሙሴ ነው ወይስ ሙሶሎኒ ነው ይያል ተይቀናል ሰው ላይ እና አመለከ አንድ ሰው አመለኩና ገደል ይዞን ገባ ተደራደለብን ያው ለሰው ግን ያው አሁን ያለንበት መከራ የራሳችን ጥፋት ነው ባይነኝ እኔ መጀመሪያ እንቋቋመው ኖሮ ለክ እንዳምልኮ ተባድ ነው በቃ ገባበክ ማምለክና ወራሳቸው ጎል ያውሳቸው ማለት መሾም ምናምን ሲመጣ ያው ለጊዜ ጉዳት ይደርስብናልና ይሄ ጥሩ አይደለም ጥሩ የታሪክ ግንዛቤ ግን ነው እነሱ ምን ሰሩ የሰራው ህዝብ ነው የታገለው ህዝብ ነው የሚል አመለካከት ቢኖርም የተሻለ ግንዛቤ ይኖረን ነበር ላሉ
አዎ አሁንም የጠቅላይ ሚኒስትር አብይ ስርዓት ሲመጣ ያው ስርዓት ነው ግን የጠቅላይ ሚኒስትር አብይ ጉድን ልበለው የጻፍከውንም አይቼ ነበረ በተለይ ከኖቤል ኮሚቴ ጋር ተያያዘ እዛ ላይ የተደረገውን ቾኮላ ወይም ደግሞ ለጠቅላይ ሚኒስትር አብይ አይገባቸውም አይነት መንፈስ ያለበትን አሁን ርሱን አላስተውሰውም አንድ ጽሑፍህንም አንብቤ እንደነበር ትዝ ይለኛልና እንደው ቢያንስ ረጋ ብሎ ኃይለን ሳያባክኑ የማየት ነገር ቢኖር አሁን በርግጥ ብዙዎቹ ሰዎች እንደገና ተመልሰው ረጋሚ ሆነዋል ሰይጣን አድራጊ ሆነዋል ሁሉንም አይነት ጥፋት ለጠቅላይ ሚኒስትሩ ብቻ ሰጪ ሆነዋል ያንንም ደግሞ ሁሉንም አይነት ቀደም እንዳልከው የተደረገውን የህዝብ ትግልም ሁሉንም ለጠቅላይ ሚኒስትሩ የሰጡ ያሻግረናል ሙሴያችን ነው እንደዚህ ሲሉ የነበሩ ሰዎችና በሚያሳዝን ሁኔታ ሚዛን የማጣት ነገር ያለው በልኩ ነገሮችን ሁሉ የማየት ነገር ያለው በግራም በቀኝምና ደጋፊም ነን ተቃዋሚም ነን በሚባል ቦታ ብዙዎቻችን ጋር ያለ ችግር እሱ ትልቅ አደጋ ውስጥ እየከተተን ይመስለኛልና የግለሰብ ላይ ያለ አንድ ግለሰብ ላይ ያለ ያልከው አይነት አምልኮ ከጥንት እስካሁን ድረስ ችግር እየሆነ የመጣ ይመስለኛል ከዛም ደግሞ ስንጠላ ምን እንደይድበት ኤክስትሪምም እንደዛው በጣም አስቀያሚ ከሰውነት ተራ የሚያስወጣ አይነት ነገር ሆኖ አገኘዋለሁኝና እንደው በረጅሙ ዘመን ልምድህም አንተ ከዚህ በመነሳት ለዚህ ትውልድ በተለይ ደግሞ በትግል ላይ ላሉ አካላት ምን ቢማሩ ስላለ ከዚህም አሁን ካነሳሁትም ነጥብ ከሌሎችም ነጥቦች ጋር በመነሳት እንደው እንደመጀመሪያ ፓርቲ እንደመሆኑ መጠን ኢህአፓ ብዙ ስተቶች ብዙም ጠንካራ ጎኖች እንዳሉት ይሄንን በዋናነት ከኛ ጥንካሬ ቢማሩ ይሄንን ደግሞ ከኛ ድክመት ቢማሩ የምትላቸው እንደው ዋና ዋና የሚባሉ ብዙ ይኖራሉ ግን ነጥቦች ምንድናቸው ደሚለው ነው
እኔ ባጭሩ ምንድነው የሀገራቸውን ታሪክ ለማወቅ መጣር አለባቸው እና ማንበብ አለባቸው እኔ ወንቲውን ፈታራው ቀም ግን አሁን ትውልድ ማንበብ አይወድም አይፈልግም ይላሉ ካላነበብን ካላወቅን ሀገራችንን ታሪክ ካላወቅን ያገራችንንም ያለፈውንም ጥሩውን ነገርም ዋጋ ለመስጠት መጥፎንም ነገር ደግሞ ውድቅ ለማድረግ ችሎታም የለንም እንደዚህ እንደማየም ነው ምን ወዳናው እንደነበረው ማለት ነውና እኔ ታሪካቸውን ባቆ ሀገራችን ታሪክ እንዴት እንደነበረ አሁን ተመልሰው ለምሳሌ አጼ ኃይለ ሥላሴ ያደረሰ ኃይሌ ይላሉ ምን ምክንያት ነው እኛ ምን እናውቀው ኃይለ ሥላሴ ያለ እነሱም ያውቁታል ኃይለ ሥላሴ ያለ በጣም ተለያየ ነው ስለዚህ እኛ ቻይል ስላሴን እኮ አዳሪ ብለን ታግለናል። ይሄ ኢዲዮሎጂ ነው የሚጉዳ አይደለም ግን 80% አስፈደሩ የሚማቀቀበት ዋላ ያቀረረበት ጊዜ ስለነበረ ይሄ መቀየር አለበት ብለን ነው የታገልነው እንጂ እነሱ አንዳንዶቹ ሊያወሩ ነው የሚፈልጉት ከሌላ ሀገር ወይ ከምን እንከተላለን ብለን ተነስተን አይደለም ግን በአይናችን ስር የምናየው የምንቀበለው ሁናሽ አልነበረም እና መቀየር አለበት ብለን ነው የታገልነው። አሁን አለስላሴ ሲያደንቁ ለምሳሌ ምንድን ነው አለስላሴ ምን መጥፎ ሰሩ ትላላችሁ ብሎ አይጠይቁም። ሁሉም አድናቂ ነው አለፈው ጊዜው አልፏል። እኛ ባለስላሴ ጊዜ ግን በጣም ብዙ ግፍ ደግሞ እናውቃለን። በጭቆና ዙሪያ የደረሰ በጣም መጥፎ ነገሮች ነበሩና አናደንቅም። ስለዚህ ታሪካችሁን ለማወቅ ሞክሩ ነው ሌላም ክዱ ብዙ ያዳክም ነገር የለም። ታሪካችን ካወቀን ወደፊት እንዴት እንደምንሄድ ማወቅ እንችላለን። ግን ሁለተኛ ማንበብ አለበት ሰው ማንበብ ለማወቅ መጣር አለበት የግድ ነው። ስለዚህ ዝም ብሎ ለማውገዝም አንድንም ለታለም ለማውገዝ ምንድነው ለመሆኑ ይዘቱ እንዴት ነው ብሎ ማወቅ ያስፈልጋል። ከዛ ደንበኛ ወቀሳ ይሆናል። ትችቱም ለሚከተለው ትውልድ ደግሞ ጥሩ ትምህርታዊ ይሆናል ይገምታለሁ። ግን ካላነበብን ካላወቅን የሀገራችን ታሪክ ምንም በቦታው ካላስቀመጥን እንትናን መንግስቱን የመሰለ ፋሺስት ዋና አዳጊ ነው እንደምናየው እና ይሄ ደግሞ ትክክል አይደለም። ይሄ ግን በጣም የቆየብን ልምድ መሰለኝ ነው። ምክንያቱም አሁን የማወቅ እንትን የለም። እኛ ያን ጊዜ ትግል እኮ ስንጀምር አንብበን ነው በጣም ብዙ እናነብብ ነበር። በጣም በፖለቲካ ጥያቄ ላይ የግራ ክንፍ ብቻ አይደለም ቀኝ ክንፍም አሜሪካ የሚያወጣቸውን እነሳን የሚያትሟቸውን ሰረግራ የሆኑ ጽሁፎች ሁሉ አንበናል። በጣም ብዙ ነው ያነበብነው። እና ዝም ብለን ባየር ላይ እንደው ዝም ብለን በስሜት ስንሄድ አድርገው ለማቀር የሚሞክሩት ነገር ስህተት ነው። ስለዚህ አንቡ፣ ሀገራችሁን ታሪክ እወቁ። እዛ ላይ ተመስርተን እንግዲህ ምንድን ነው ይበጀው የሚለውን ኢህአፓንም ለመተቸት ከሆነ ኢህአፓም ሰራ ምን ነበር አስተሳሰቡ ብሎ ማወቅ ነው። ኢህአፓን አንድ ፕሮግራም አንብቦ ማወቅ ሰው ኢህአፓን ይተች አይችልም። ኮሚኒስት ነው ኢህአፓ ይላሉ። ኮሚኒዝም ነው ገባችን ብለንም አናውቅም። አንድ ጊዜ አላለ አዲስ ዴሞክራሲ ነበር ምንለው። አሁን በነበረን ደግሞ ኢኮኖሚና የፖለቲካ እድገት ደረጃ ደግሞ ኮሚኒዝምን የምንሄድበት ነው። ኮሚኒዝምን የምንበት አይደለንም። ምክንያቱም ደንበኛ ካፒታሊስት ሀገር አልነበርንም ገና ነው። እና ማወቅ ያስፈልጋል። ለመሰቸትም ማወቅ ጥሩ ነው። እና እኔ የምመክረው አንቡ፣ ታሪካችሁን እወቁ። ከዛ በኋላ ምን ይበጃ የሚለው ደግሞ ግንዛቤ ዝም ብሎ የጥላቻ ትችት ሳይሆን ምን አድርገዋል ምን ብሎ የሚተቹትንም ሰዎች ማወቅ ያስፈልጋል። ምን ነበረ መርሃ ገብራቸው እንጂ አንበሻውንም መሬት ላራሹ ስላለን ዴሞክራሲ ለሰፊው ስላለን ሀገራችን ለዋላዊነት ይጠበቅ ስላለን የሴቶች መብት ይከበር ስላለን ምንድነው መጥፎ? ገና እኮ እንደዛኛ ኮሚኒስት አምጥተን ሃይማኖትን ከልክለን ምናምን ለሃይማኖት ስንት ነገር አድርገናል። አሁን እዚህ መዘብዘብ አልፈልገው ግን እና ማወቅ ጥሩ ነው ለማለት ነው። በቀባጭ ነው
ግን ከዚህ ሁሉ አመታት በኋላ ራሳችሁን የመገምገምና ይሄንን ባናደርገው ኖሮ የማለትስ ነገር አሁን ቀደም እንደጠየቅኩት ከድክመትም ከጥንካሬያችሁም ስለሆነ ትውልዱ መማር ያለበት አው ታሪኩን ማወቅ አለበት ማንበብ አለበት አውቆ ነው የሚተቸውን መተቸት ያለበት እንደሱ አይነት ክፍተት እኔም በደንብ አያለሁኝ። እንደገና ደግሞ ይሄ የመጠፍለቁን አይነት ነገር በተመለከተ ወይ ጥሩ ወይ በጣም መጥፎ የማድረጉም አይነት ነገር እንደዚሁ በጣም የተለጠጠ ይሆናል። መሪዎችንም በተመለከተም እንደዚሁ ሰይጣንም ይሁን መላእክ የማድረጉም ነገር ብዙ ምን ይመደዙ አይደለም። እንደ አንድ ፖለቲከኛ ምን አይነት ነበሩ ምን ነበር ድክመታቸው ምን ነበር ጠንካሬያቸው ለምን ነበር በሰዓቱ የነበሩ ሰዎች የተቃወሟቸው አሁን ያሉትንስ የሚቃወሙ ተገቢ ነበር ወይ የትኛው ነው ትክክለኛው ምናምን እንደሱ እያልን ካልፈተሽን ችግር ይመስለኛል። በድክመት ግን የምታነሱት ምንድን ነው? ወደኋላ ከዚህ ሁሉ አመታት በኋላ ስትገመግሙ ትውልዱ
ያን እንዳደረግ ነው እንዳያደርግ ምትሉ? አይ እኛ ግዴ ስለ ብዙ ታሪክ ነው እና ብዙ እኛ እኮ ግምገማ አካሄደናል። በ1972 ይመስለኛል አራተኛ ጠቅላላ ስብሰባ ፕሌነም ስናደርግ ገምግመናል። ኤርትራኖችን በተመለከተ ያጠፋ ነው ያልተጠነቀቅነው ስህተት የሰራነውን አንስተናል። ከተማ ተኩሱን የሚመለከት አንስተናል። አትመነዋል። አትመን አሰራጭተነዋል። ማለት በይፋ ነው፣ እኛ ድብቅ አይደለም። ግላይ ሲያደርግ ነው። ግን ይህንን ባናረግ ጥሩ ነበረ ብለናል። ግን አሁን ለምሳሌ ለምንድን ነው ከመይሶንም እናንተም ግራ ከፈናችሁ ለምን አልተስማማችሁም ይላሉ። እሱ ራሱ አንድ አለማንበባቸው ውጤት ነው። ግራ ከፍ መይሶን ግራ ከፍ ቢሆን ሶሻሊስት ቢል የደርግ አይነት አልነበረም የመጀመሪያ እንትን አቋሙ። በኋላ ደርግ ጋር ሲተባበር ነው ያሸጋሸገ እንጂ እነሱ መጀመሪያ አቋማቸው ሌላ ነበር። ከኛ ይቀርቡ ነበር ከደርግ ጋር ከመቅረብ ማለት አቋማቸው ስታዩ። ግን ያልነበረም እውነተኛ ለመገናኘት ያልተቻለበት ቅራኔው አንዱ ስልጣን ልካፈል ሲል ሌላኛው ደግሞ ይሄ ከቋም አይደለም አዳሪ ነው ሲል ወዲያው የሚገጥም አቋም አይደለም። በጣም ያስቸግራል እንጂ ከመይሶን ጋር እኛ ተስፋዬ ደበሳይ ሳይሞት ራሱ ከናይለ ቪዳ ጋር ሶስት የአራት የሆኑ ግንኙነት አድርጎ ተነጋግረናል። በደንብ እንድትነልል ቅራኔያችንን ገዢው የነበረው ኃይል ተጠቅሞ ሁላችንም ላይ ጉዳት እንዳደረሰብን ምን ማድረግ አለብን በሚል ተማክረን ነበር። ግን እነሱ በፖለቲካ ትግሉ እያሸነፍናቸው ስንመጣና ኢህአፓ እየገነነ ሲመጣ ያው መንግስቱን መክረው ይሄ አሰሳ ምንም የሆኑ እነ ከበደ እነ አለፊዳ እነ ነገር ጎበዜ ነበር ያሉበት። ይህን የመከሩት እነሱ ናቸው። እናሳርፋቸው አሉ። ያው ጦርነት አወጁብን። አሁን ጦርነቱ መከላከል ሲመጣ ደግሞ ይበልጥ ቅራኔው እየተባሰ ነው የሄደው እና አንድ ላይ ልንሆን አልቻልም። እሱ እንደ ድክመት እናየዋለን። በኋላ እኮ ከመይሶንም ከሌሎቹ ጋር አብረን ግንባር መሰረትን እና መታገል ሞከርን ወያኔንም እና ብዙ ብዙ የተሳሳትናቸው ተሞክሯችን አለ። ግን ማን ቢጠይቅ አሁን የመጣው ፖለቲከኛ እኮ ዋና ሁሉ ነገር የሚያ ፖለቲከኛ ነው። በየሚዲያው በየምኑ ዲስኩር የሚሰጥ ነው ያለው እናውቃለን ነው እንጂ እንዴት ነው ተመክሯችሁ እንዴት ነበረ የት ላይ ነው እናንተ ስህተት ያደረጋችሁት የት ላይ ነው የተጎዳችሁት ብሎ ምክንያት የተጎዳችሁት ብሎ የሚጠይቅም የለም። እኔ አንድ ስለ ብሔር ጥያቄ እንዲህ ተብሎ ኢህአፓ እንዲያርገው ምናምን ብሎ እነዚህ ሰዎች ደንበኛ ጋዜጠኞች የሆኑ እንዲህ ተብላችኋል እና ምንድነው መልሳችሁ ብሎ አይጠይቁም ገና አይጠይቁንም። አብረው ያረግባሉ። ይህን ውሸቱን ክሱን ምናምን አራግበው ይለያያሉ። ምክንያቱም ባክግራውንዳቸው አንድ ነው እናውቃለን። የሳናው ቀርተን አይደለም እና ጠያቂ ካለኛ ለማስረዳት እንዲያላለ ተመክሮ ነው፣ የህዝብ ተመክሮ ነው። አሁን ታሪክ እየተባለ ስለ ኢህአፓ የሚጻፈው በሞላ 80%፣ 70%፣ 60% ፍሽከታ ነው፣ ዝም ብሎ ነው ፈጠራ።
በራሱ የኢህአፓ አባላት በነበሩ ነው ወይስ በሌሎች የሚጻፈው
የነበሩ? አንዳንዶቹ ደግሞ ማዕከላዊ ኮሚቴ የሚያደርሱ ማዕከላዊ ኮሚቴ አባል ነበር የሚሉ አሉ። እኔን ራሴን ጠቅሰው የሚያወሩት ነገር ስለ እኔ ከኔ ጋር ምንም ግንኙነት የለውም። አንደኛ አላውቃቸውም ይሄን የሚጽፉትን ሰዎች፣ ሁለተኛ የሚጽፉት ነገር ሁሉ እኔ አልነበርኩበትም። እንዲህ ምናምን ብሎ መከሮን እንዲህ ምናምን ጥሩም ቢጽፉ ውሸታቸው ነው። አላውቀውም እኔ ግን ብዙ ውሸት ነው የሚጽፉት። ውሸት አሁን የኢህአፓ መስራች ማአት ነው የሆነው። እኛ ደግሞ እናውቃለን ማን እንደማን ሆኑ በመሰረታው ላይ የተገኙት እና እሱ መነታረቁ ራሱ ጽፈናል፣ ብዙ ጊዜ ጽፈናል። ለምን ይዋሻል ማን ያወራ የነበረ ምን ያ ጽፈናል እኮ ማአት ፓምፍሌቶች ጽፈናል። እኛ አስረድተናል። ለምሳሌ ቅይጥ ኢኮኖሚ ብለን ስንደግፍ ደርግ ከመውደቁ በፊት ነው እና መድብለ ፓርቲ ደግሞ መልቲ ፓርቲ ሲስተም ብለን ወያኔ አዳሪዎች ናቸው ቡርዣ ቀኞች ናቸው ብሎ ከወያኔም ጋር ንስርግ ገብተናል። አንድ አራት አምስት ጽሁፎች ሳንወራወር አልቀረንም። እሱንም አያነቡ እና እዛ ላይ ቢያዩ አቋማችን ምን ደር ምኑ ላይ ነው መጥፎ? እኛ ያለው ነው የመጣው፣ ሁሉም እኛ ያለው ነው የመጣው። ብዙ ነገር እና ይሄንን ሙሴውንም ደግሞ እንትን ሲሉ አይ ሰውየው 27 አመት ወይ ነው አሁን ልዩ ሰው ይሆን አይችልም። ኦህዴድ ነው ያን ጊዜ መልቲ ምንድነው ብሔር አቀፍ ድርጅት ውስጥ እንኳን አባል አልነበረም። ኦህዴድ ሆኖ ነው የገለገለው ወያኔን እና ደህና አለመሆኑ በጣም በጣም ያጠራጥራል። እዚህ ምላችሁ እናታችሁን አትስጡ እንዘጋጅ እንጠንቀቅ እንታገል በሚል እንግዲህ ቀስቀሰናል። ማን ሰማል ማንም እንግዲህ
አንዶው ካገኘው አይቀር እንደዚህ እንደዚህንም በሰሱና አንሳችሁ ለሌላ ፕሮግራም ወይ እንመለስባችኋለን። ግን አብሮ አንተን ካገኘውኝ አይቀር ምንድነው ትውልዱ የሚማረው ከድክመታችሁ ከተነካራችሁ የሚለውን ትንሽ እንባባል ብዬ ነው። በሌላ ፕሮግራም በሰሱ እንመለስበታለን። የመጻፍ ገበታ እንደመሆኑ እስኪ አሁንም ወደ ስብስብ ግጥሞች ወደ ሐማቱ ማንሄድና ትጋት በሚል የተረጎመው ፐርሲቨረንስ የሚለውን ግጥምህን እሱን ላንብበው። ኖርኩ በትግል ካለኝ በላይ ተፍገምግሜ ጥሬ ግሬ የህይወትን ደርዝ ገደብ ከልኩ በላይ ወጥሬ ሳልታጠር በጣፈንታ ሳልገደብ አንድ ቦታ ወንፊት ብትሆንም ጨረቃ ሰማይ ነጥቦ ቢነቃ ብራ ብደከም በቸነፈር ብንገላታ ሙት በመቅበር ያው ኖር ያለው ተጣጥሬ የህይወትን ደርዝ ገደብ ከልኩ በላይ ወጥሬ እምቢ ብዬ ለጣፈንታ ሳልገደብ አንድ ቦታ ይላልና። ሌላው ከቤተ ማርያም የወደድኩለት ነገር እንግሊዘኛ ግጥሞቹንም አስቀምጧቸዋል ትርጉም አይሆንና ሁለቱንም አንባቢው እንዲያገኘው የሚያደርግ ስራ ነው የሰራው። ይሄንን ትጋትን ስመለከተ የሌሎችንም ግጥሞች ውስጥ ያሉ የተለያዩ ርዕሰ ጉዳዮችን ሳይ ሌላው ቀደም እንዳልኩ ምስኪን ህይወት ላይ ያተኮረ ከመሆኑ ሌላ ደግሞ አንድ ሌላ ርዕሰ ጉዳይ ይሄ የእንቢባይነትን ጉዳይ ከልኩ በላይ ወጥሬ ነው የምትለውና ያን ያህል ርቀት የሚሄድን የመስጋትን የመጥናትን ጉዳይ በተለያዩ ግጥሞች ውስጥ ይዳሰሳል ርዕሰ ጉዳይ ሆነውና እነዚህ እንደው ውስጥን ስለሞሉት የሚወጡ ናቸው ወይስ ደግሞ ይሄንን ጉዳይ በተመለከተ ይሄንን መልእክት ላስተላልፍ ብለህ የምትጽፋቸው ናቸው?
እንጃ ግጥም ስጥስ የሚመጡልኝ ነገሮች ናቸው እና እንደዛ አንዳንዶቹ ግጥም ጨለማል ይሉኛል። አንዳንዶቹ ተስፋ ቆረጠ ዙሮ አብዮት ብሎ ነበር አሁን ተስፋውን ቆርጧል ይሉኛል። ተስፋ ቆረጠ ቃሉ እስከዛሬም አለውኝ የሄድኩት የለም። ግን ብዙ አይነት ትችት አለው። እኔ ግን ስጽፍ የሚመጣልኝ ነው ምሶ ማለቴ ስሜትና ልጽፍ ከፈለኩ ደግሞ ያው ተስፋ ለመቁረጥ ጽናት አገር መውደድ እንደዚህ አይነቶች ጽንሰ ሐሳቦችን ነው ለማስተላለፍ የምፈልገውና ከዚህ ውጪ ምንም ሌላ አልችልም። ግን እኛ ደግሞ ብዙ ችግር ስላየን ድርጅት ተደራጅቶ መታገል ቀላል ነገር አይደለም። ግን ብዙ መከራ የተነበታል። ወንዶችን ማጣት ብቻ ሳይሆን ቀን ተቀን ኑሯችንም ጥሩ አልነበረም። ሜዳም ያው የሜዳ ኑሮ ማንም አረብኛ ረድቶን ተንደላቀን የኖርንበት ሳይሆን የስቃይ ኑሮ ነው ችለን ነው። እና ሁልጊዜ ያንን እንግዲህ እነዛን መንፈሶችና ስሜቶች ማውጣት እፈልጋለሁ በግጥሙ ላይ። አለበዛም ምንም እኔ ግጥም ካልጻፍኩት ሞታለሁ የሚለኝ መንፈስ የለም። እሱ ሲመጣልኝ ለእሱ ጽፋለሁ። አሁን ብዙ ጊዜ ነው ያለው ብዙ ሳጽፍ እና ግጥም ከጻፉ ግን እንደነዚህ አይነት ጽንሰ ሐሳቦችን ለማስተላለፍ ነው ሞክረው።
ተከታዩን በሐሙስ ምሽት ዝግጅታችን እናቀርባለን። ደሙ
Yeah, 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 y ባ